በአሁኑ ሰዓት የምኖረው አዲስ አበባ ውስጥ ነው። የካቲት 12 ቀን 1998 ዓመተ ምህረት አንስቶ እስከ ነሐሴ 12 ቀን 1999 ዓመተ ምህረት ድረስ ቃሊቲ እስር ቤት ቆይቻለሁ ለአንድ አመት ከስድስት ወር ያህል ጊዜ። በአሁኑ ሰዓት የቅንጅት የምክር ቤት አባል ነኝ። እንግዲህ ስለ እኔ የትግል ህይወት ባጭሩ ይህን ይመስላል።
እሺ፣ እንግዲህ ይህንን ከመሰለ በተለይ እንግዲህ ለእርሶ በአሁኑ ሰዓት የቅንጅት አመራር አቶ ኢንጂነር ኃይሉ ሻውል ናቸው። በተለይ ከእስር ቤት ከወጣችሁ በኋላ ወይም ከእስር ቤት ከመኖራችሁ በፊት እንደው ምናልባት ስለ ቅንጅት አመሰራረት ወይም ስለ ትግል ሁኔታ እንደው በደንብ ዘርዘር አድርገው ሁኔታዎችን እንደው ቢያስረዱን።
ቅንጅት የአራት ድርጅቶች ውህድ ነው። አራቱ ድርጅቶች አራቱ ፓርቲዎች ኢመድህን፣ መኢአድ፣ የመላ ድርጅት፣ ቀስተ ደመናና አራተኛው ኢድሊ ናቸው። ይህ ድርጅት ለ1997 ዓመተ ምህረት ምርጫ አራቱ ድርጅቶች በጋራ በቅንጅት ተቀናጅተው ምርጫውን በጋራ ለማካሄድ ተስማምተው በቅንጅት በሚል ስያሜ ሲሰሩ ቆይተው መስከረም 14 ቀን 1998 ዓመተ ምህረት ውህደት ፈጥረዋል። እንግዲህ በዚህ ሁኔታ ነው ቅንጅት የሚል ስያሜ አራቱ ስለተቀናጁ ቅንጅት የሚል ስያሜ ይዘው ሲንቀሳቀሱ ቆይተዋል። አመሰራረታቸው እንግዲህ ይህን ይመስላል።
ይሄ ከተመሰረተ በኋላ በተለየ ቅንጅት አመራር ወደ እስር ቤት ጠቅላላ ገብተዋል። እስር ቤት በገቡበት ሰዓት ህዝቡም በጣም አዝኗል። በውጭም በውስጥም ያለው ህዝብ ታግሏል። መጨረሻ መቼም ከብዙ ድካምና መከራ በኋላ በሙሉ እንዳላችሁ የቅንጅት አመራር፣ የቅንጅት አባል፣ የቅንጅት ደጋፊ በሙሉ ሙሉ በሙሉ ባይፈቱ የተወሰኑ ተፈተዋል። ነገር ግን ቅንጅት ከተፈታችሁ በኋላ በተለይ አሁን ወደ ውጭ የሚሄደው ዴሌጌሽን ትልቅ ችግር ተፈጥሯል። ይህም የተፈጠረው በአንዳንድ ያለመግባባት ሁኔታ ነው ይባላል። በዚህ ላይ እስኪ ያላችሁ ግንዛቤ ወይም እርስዎ ያለዎት ግንዛቤ?
አሁን እንግዲህ ቅንጅት የራሱ መተዳደሪያ ደንብና ስርዓት አለው። በስሜታዊነት ወይም በግል ፍላጎት ብቻ ከሄደ የቅንጅትን ዓላማ የጣሰ ይሆናል። ማንም አባል አባሎች ሁሉ በመተዳደሪያው ደንብ እኩል ናቸው። የላይ ላይ መዋቅር አባላትም ሆነ የበታች ወይም የታህታይ መዋቅር አባላት ሁሉ በሕገ ደንቡ አንድ ናቸው። አንዱ ከአንዱ አይበልጥም። ሊቀመንበር አለው። የላይ ላይ መዋቅር አለ። ጠቅላላ ጉባኤ አለ። በዚህ ሂደት ዴሞክራሲያዊ በሆነ አሰራር ውሳኔዎች ይተላለፋሉ እንጂ ጥቂት ሰዎች አፈንግጠው ከውስጡ ወጥተው የግል ስሜታቸውን ወይም ስውር ተልእኳቸውን ተፈጻሚ ለማድረግ መንቀሳቀስ የለባቸውም። ይህንን እኛ የቅንጅት አባላት በጥብቅ እንቃወማለን። መልእክተኞቹ እስካሁን ከተለያዩ መረጃዎች እንደምሰማው ስውር አቋም ያላቸውና የግል ፍላጎታቸውን ይዘው የተነሳሱ ይመስላሉ። በተለይም ሊቀመንበሩን ወደ ጎን ትተው በአሁኑ ጊዜ በአሜሪካ አካባቢ በቅንጅት ስም እንቅስቃሴዎች እያደረጉ ሊቀመንበራችንም እዛ በመጡበት ሰዓት ተገቢውን ከበሬታ ለመስጠት ፈቃደኛ ሳይሆኑ ቀርተው በተዛመደ መልኩ በዚያ በውጭ ሀገር ያሉትንም ድጋፍ ሰጪዎችንም በተሳሳተ መረጃ እያሳሳቱ እንቅስቃሴ በማድረግ ላይ እንዳሉ እስካሁን ከኢንተርኔትና ከሌሎች አካባቢዎች በሚደርሱ መረጃዎች እለት በእለት በመከታተል ላይ ነን። ይህ ፈጽሞ ተገቢ አይደለም። ሊቀመንበራችንን ወደ ጎን መተው የለባቸውም። ቅንጅትን ቅንጅት ለማድረግ እሳቸው የከፈሉት መስዋዕትነትና ጥረት በዚህ ባጭር ጊዜ ተዘንግቶ ትላንት በእስር ቤት አብረው ይማቅቁ የነበሩትን ወደ ጎን ትተው ዛሬ ነፃ ወጥተናል፣ ሁሉም ነገር አልቋል በማለት መንቀሳቀሳቸውን እዚህ ሀገር ውስጥ ያለነው እውነተኛና ቁርጠኛ የቅንጅት አባላት በሙሉ በመቃወም የራሳችን አቋም ይዘን የሊቀመንበራችን ድናው መመለሻ ሰዓት በመጠባበቅ ላይ ነን። እስከዚህ ነው እንግዲህ
በዚህ ላይ
ያገኘን በትክክል መልሼ ከሆነ
ትክክል ተመልሶልኛል። በዚህ ላይ አንድ ነው ተጨማሪ ሐሳብ ላቀርብና በተለይ ይሄን ቅንጅትን በተመለከተ አንዳንድ ሰዎች በተለያየ ቦታ ንግግር ላይ በሚያደርጉበት በሚሉበት ሰዓት የነፍጠኞች ነው፣ የዘረኞች ነው፣ የፊውዳሎች ነው የተለያዩ ነገሮችን ይሄ የፋራ ወይም ደግሞ የፖለቲካ አካሄድ ነው እያሉ ይላሉ። እስኪ በዚህ ላይ ያለውት በተለይ ይሄ ቅንጅት በትክክለኛ ደረጃ ሲገነዘቡት ሲያውቱ እነት የነፍጠኞች ነው፣ እነት ያንድ ዘር ነው፣ እነት እንደው ይሄ ነገር በትክክለኛ እነሱ እንደሚሉት ነው። እስኪ ይሄን በደንብ ያብራሩት።
በጣም ጥሩ ጥያቄ ነው። ቅንጅት የዘረኞች አይደለም። ቅንጅት የዘረኞች ዘረኝነት መመዘኛው ምንድነው? ዘረኝነት ሲባል አንድን ወገን አግለው የተወሰኑ ወገኖች ብቻ ለራሳቸው በላይነት የሚንቀሳቀሱበት ለማለት ይመስላል። ቅንጅት በባህሪው በይዘቱ ከተፈጠረበት ጊዜ አንስቶ ዘረኝነትን የሚዋጋ ድርጅት ነው። ነፍጠኝነት ምን ማለት ነው? ነፍጠኝነት እኮ ተልእኮውን ጨርሶ ሄዷል። ነፍጠኝነት እንዴት ሊመጣ ይችላል? በአሁኑ ሰዓት ነፍጠኝነትን እናምጣው ብንል በምን መልኩ ሊመጣ ይችላል? በሀያ አንደኛው መቶኛ ክፍለ ዘመን ነፍጠኝነት በኢትዮጵያ ውስጥ ሊሰራ ይችላል? ይህንን የሚሉት ሰዎች የነፍጠኝነትን ታሪክ አፈጣጠሩን፣ ልደቱን፣ ተልእኮን በወቅቱ ምን ይመስል እንደነበር የማያውቁ ናቸው። ነፍጠኝነት በኢትዮጵያ የተፈጠረው ከአድዋ ጦርነት በኋላ ዳግማዊ አጼ ምኒልክ አድዋ ሄዶ ለእናት ሀገሩ ከፍተኛ አስተዋጽኦ አበርክቶ ቆስሎ ደምቶ እናት ሀገሩን ከኮሎኒያሊስት ኢጣሊያ ወረራ አድኖ የተመለሰውን ሰራዊት በደሞዝ ለማስተዳደር አቅም ስላልነበራቸው በመሬት ስጦታና ድልድል አስተዳደራዊና ኢኮኖሚያዊ ሁኔታዎቹን እያከናወነ በያጣቸው ወደፊት የሚመጣውን ጠላት እንዲጠብቅ በምክር በሕግና በፈርሃ እግዚአብሔር መርህ ህዝቡን እንዲያስተዳድሩ የመደባቸው ሰዎች በጊዜው ነፍጠኛ ይባሉ ነበር። ነፍጠኝነት ተልእኮውን ጨርሶ አብቅቷል። በአሁኑ ሰዓት ነፍጠኝነትን እናምጣ ቢባልስ ይቻላል ወይ? የኢትዮጵያ የመሬት ስሪት በአሁኑ ሰዓት ምን ይመስላል? በተለይም ከደርግ ጊዜ አንስቶ የመሬት ይዞታ ባህሪ ተለውጧል። ነፍጠኝነት ሊመጣ አይችልም እና ነፍጠኝነት ተልእኮውን ፈጽሞ ሄዷል፣ አብቅቷል፣ ወደ ታሪክ ወርዷል። ወደ ታሪክ የወረደውን ነገር ከመቃብር እየቆፈሩ እያወጡ ለፖለቲካ ትርፍ ሲባል አንዳንድ ሰዎች ደጋግመው የሚያነሱት ለራሳቸው አእምሮ ይጥማቸው ይሆናል፣ ግን ታሪክን ለሚያውቁ ወገኖች ትርጉም አይሰጥም። እና ዛሬ ያለንበት ጊዜ ሌላ ነው። ትላንት ላይ አይደለንም ዛሬ ነው የምንኖረው። የትላንትን ያለፈውን ተልእኮን ጨርሶ የሄደውን ሁኔታ አሁን አንስቶ መጠቀም ወይም ለፕሮፓጋንዳ ፍጆታ ማዋል ምን ትርፍ ለማግኘት ነው? የኢትዮጵያ ብሔረሰቦችን ያለ አድልዎ ያካተተ የቅንጅት ፓርቲ ዘረኝ አይችልም። ዘረኝነትን ጠንቅቀው የማያውቁ ሰዎች እንደ መሰላቸው ሊናገሩ ይችላሉ። ለምሳሌ ደቡብ አፍሪካ ውስጥ ነጮች ጥቁሮችን ይገዙ ነበር። ይህ ዘረኝነት ነው። ለምሳሌ በሁለተኛው የዓለም ጦርነት ወቅት አይሁዶችን ጀርመኖች ይጨፈጭፉ ነበር። ይህ የዘረኝነት ባህሪ ነው። ብዙዎችንም ከታሪክ መጥቀስ ይቻላል። ዘረኝነት ምን እንደሆነ ጠንቅቀው መጀመሪያ ይወቁ፣ ይህንን ጉዳይ የሚያነሱ ሰዎች። እና በዚህ መልኩ ነው የምናየው። ሁሉም ብሔረሰቦች አሉ። ወላይታ፣ ከምባታ፣ ሀዲያ፣ ሻንቅላ፣ ሽናሻ፣ አማራ፣ ትግሬ፣ አደሬ፣ ሱማሌ፣ ሌሎችም በቅንጅት ለመታቀፍ የፈለጉ ሁሉ በህገ ደንቡ እኩል ይተዳደራሉ። እኩል መብት አላቸው። እኩል ግዴታቸውን እንዲወጡ ይጠየቃሉ። ፓርቲውን በፈለጉ ጊዜ ይለቃሉ። በፈለጉ ጊዜ በፓርቲው ወደፊት ለመግባት መብት አላቸው። ስለዚህ የዘረኞች የነፍጠኞች ነው ብሎ ማወጅ ለከሰረ የፖለቲካ ትርፍ ነው ብለን ለመደምደም ይቻላል።
እሺ፣ በጣም አመሰግናለሁ። እንግዲህ ይህንን ጥያቄ ያመጣሁበት ምንድን ነው እንደው በግልጽ ለማስቀመጥ የፈለግኩት አብዛኛዎቹ አንዳንዶቹ እንደው ባለፈው በተለይ ከአንድ ሳምንት ከሁለት ሳምንት በፊት የነበረው እንደው በዛም ሹክሹክታ ነበር። ኢንጂነር ኃይሉ ሻውል ዲክታተር ናቸው፣ ኢንጂነር ኃይሉ ሻውል በምንም ተአምር እንደዚህ አይደሉም እየተባለ ደግሞ እንደገና ነው እሳቸው በጣም እንደ ትክክለኛ ኢትዮጵያዊ ቆራጥ ኢትዮጵያዊ ናቸው ይላሉ። እስኪ እንደው በዚህ ላይ እስኪ ባለውት በዚህ ዲክታተር በሚለው ሁኔታ ላይ እስኪ በደንብ ቢተነትኑት፣ ምክንያቱም በእስር ላይም ስለነበሩ ሁሉን ስለሚያውቁ ነው።
እሺ፣ ሊቀመንበራችን በግላቸው ወይም ኢንጂነር ኃይሉ ማለቴ ነው ዲክታተር ናቸው ለማለት የሚያስችል ተግባር በእኔ በኩል እኔ አላየሁትም። የመረጣቸው ጠቅላላ ጉባኤ ነው። ዲክታተር ማለት ምን ማለት ነው? ትርጉሙን ጠንቅቆ ማወቅ ያስፈልጋል። እና ለአመራር ብቁ አይደሉም ለማለትስ በምን መመዘኛ ተተክተዋል? ይሄ ሁሉ እሳቸውን መርጦ ያስቀመጣቸው ሰው አሁን ለአመራር ብቁ አይደሉም ከሚሉት ሰዎች ያነሰ ያስብ ነበር ማለት ነው? ይህ ቢሆን እንኳን አይደለም እንጂ ብቁ ናቸው ነው የምንለው። ብቁ ባይሆኑ እንኳን በስርዓት የፓርቲው ህገ ደንብ መተዳደሪያ ደንብ በሚያዘው መሰረት ጠቅላላ ጉባኤ ቀርቦ ወይም በሌላ አባባል የመረጣቸው ህዝብ ተመልሶ ተነጋግሮበት ያወርዳቸዋል እንጂ በግል ስሜትና በፍቁር ተልእኮ የከነፉ አምስት ወይም ስድስት ሰዎች ስለ ኢትዮጵያ ሁኔታ በተጨባጭ ከማያውቁ ለብዙ ዓመታት ውጭ ሀገር ከተቀመጡ ሰዎች ጋር ተመሳጥረው ኩዴታ በሚመስል መልክ መሻር የለባቸው። ይህ የሰለጠነ አሰራር አይደለም። ኩዴታ በሚመስል መልክ ራሳቸው እሳቸውን ሽረናቸዋል እያሉ በሌላ በኩል ደግሞ ኩዴታ አድራጊዎች በአሁኑ ሰዓት እየፈረጠጡ ያሉ ይመስላል። እዚህ ኢትዮጵያ ውስጥ ሆነን ስንመለከት ኩዴታ አድራጊዎች እየፈረጠጡ ኩዴታ ተደራጊው ግን ድል እያደረጉ ያሉ ይመስላል። እና ምን አይነት አካሄድ ነው ይሄ? የሰለጠነ ሰው ስራ ነው በእኔ እምነት፣ ወይም ብዙዎቹ እዚህ እንደሚነግሩን ትክክል አይደለም፣ ተገቢም አይደለም። እና በዚህ አይነት አይደለም ዲክታተር አይደሉም ያመራር ብቃትም አላቸው ብዙ የህይወት ልምድ ያላቸው ሰው እንደሆኑ ይረዳሉ። ከወጣትነት ዘመናቸው አንስቶ በተለያዩ መስሪያ ቤቶች በአመራር የሰሩ የግል ጥቅማቸውን ትተው የኢትዮጵያ ተጨባጭ ሁኔታ አስገድዷቸው ማንንም ሳይገፋፋቸው በግል ፍላጎታቸው ወደ ፖለቲካው ዓለም የገቡ ሰው ናቸው። እንደ ሌሎቹ ስልጣንና ጥቅም ገንዘብ ለመፈለግ የገቡ አይደሉም። ገንዘብም አላጡም ስልጣንም በየጊዜው ባለፉት ጊዜያት ያዩ ሰው ናቸው። እና እንግዲህ ዲክታተር ለማለት ዲክታተር ናቸው የሚል ሰው ተጨባጭ በዲክታተርነታቸው በግላቸው ያደረጉትን ጥፋት በግልጽ በዝርዝር አቅርቦ የመረጠውን አካል እኚህ ሰው እንዲህ እንዲህ አይነት ጥፋት አጥፍቷል ይውረዱልን ወይ መስጠንቀቂያ ይሰጣቸው ወይ ከደረጃቸው ዝቅ ይበሉ ወይ እስከናካቴው ከፓርቲው ይወገዱ ብሎ በሰለጠነ አኳኋን ማቅረብ አለበት። ያለበለዚያ ውጭ ሀገርም ሆነ አንዳንድ መሰሎቻቸው ሀገር ውስጥ የሚያናፍሱት ሁሉ ተራ አሉባልታና መናኛ ወሬ ስለሆነ እንን ለማዳመጥ እውነተኛ የቅንጅት አባላትና ቁርጠኛ የድርጅቱ የአመራር አባላት ፍላጎት የላቸውም። ይህንን የሚያዳምጥ ጆሮም የላቸውም በእኔ አመለካከት።
በጣም አመሰግናለሁ። እንደው መቼም ይህን መጥቷል። ይቀጥሉ 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 ካል
ይሰማውታል ወይ ማለት ነው?
አዎ ይሰማል። እኔ በዚህ ላይ ይሰማል። በዚህ ላይ የሚጠይቀው ጥያቄ ምንድነው? በተለይ ይሄን ነገር ከሰማ በኋላ ከየክፍለ ሀገሩ በመሃተብ ህዝቡ ተሰባስቦ ደጋፊ ኮሚቴዎች በትላንትናው ዕለት ለኢንጂነር ኃይሉ ሻውል ከኢትዮጵያ ፋክስ አድርገዋል ከየአካባቢው። እንደው በዚህ ላይ የሚሰጡን አስተያየት ካለ ከህዝቡ በተለይ በየክፍለ ሀገሩ ከሰሜን፣ ከምዕራብ፣ ከደቡብ፣ ከኦሮሚያ፣ ከአማራው ከተለያየ ቦታ ላይ ያደረጁት የቅንጅት አባል በሙሉ ተሰባስበው ፋክስ አድርገውላቸዋል። ይሄንን በተመለከተ ምናልባት እዛ አካባቢ ስላሉ እርሶ እስቲ ቢገልጹልን ገጠሩ ክፍል።
እሺ በጣም ጥሩ ነው። በዚህም ዙሪያ መረጃ አለኝ። በእርግጥ ህዝቡ ምን ይላል የህዝቡ ስሜት ምንድን ነው ለማለት አንዳንድ መጠይቆች ቃለ ምልልስ ቃለ መጠይቆችና እንደዚሁም ጥልቅና ተከታታይ ምልከታ ማለትም ኦብዘርቬሽን ያስፈልጋል። እነዚህን ሶስት ነገሮች አሟልቶ የህዝቡን ስሜት መዘገብ ያስፈልጋል። ያም ሆነ ይህ አትራንድም ወይም በድንገት የሚያጋጥሙንን ሰዎች ሁሉ ስንጠይቃቸው የተፈጸመባቸው ኩዴታ የሚመስል ድርጊት ብልግናና ተገቢ ያልሆነ ድርጊት እንደሆነ ይናገራሉ። በአጠቃላይ ህዝቡ ወይም በብዛት የምናገኛቸው ሰዎች ከእሳቸው ጋር ከእሳቸው አመራር ጋር ሆነው ለቅንጅት ጥንካሬ እና ድል አድራጊነት ወደፊት ለመስራት ዝግጁ መሆናቸውን ይነግሩናል። አንዳንዶች እንዳልከውም በጽሁፍ እስከ ጽፈት ቤታችን ድረስ ደብዳቤዎች ይላኩ አሉ በግል አድራሻቸው። ለምሳሌ ያህል የደቡብ ዞን የቅንጅት አባላት እና ደጋፊዎች እንዲሁም አንዳንድ የድርጅቱ አካላት በ16/01/2000 ከጻፉት መቀንጨብ ይችላለሁ። እዚህ ላይ ክቡር ኢንጂነር ለዚህ ስራዎትና ታላቅ ኃላፊነት በብቃት እንዲወጡ ከካርቢው አንስቶ እስከ አፈር ገፊው ከከተማው ነዋሪ እስከ ባላገሩ ያለው ህዝብና የቅንጅቱ የበታች አካላት ከጎኖ መሆናችንን እናረጋግጣለን። ይህ በትክክል ከደቡብ ዞን ተጽፎ የመጣ ነው። እንደዚሁም አንዳንድ በዛው በአሜሪካ ውስጥ ያሉ የደቡብ ተወላጆች ለኔ እየደወሉ ያላቸው ስሜት ለሊቀመንበራችን ያላቸው ክብርና ድጋፍ ገልጸውልኛል። ከትላንት ወዲያ እንኳን አንድ የድርጅታችን አባል የሆነ የወላይታ ተወላጅ ደውሎ መልእክት አስተላልፎልኛል። የግል ስሜቱን ገልጾልኛል። የደረሰባቸውን በደል በታላቅ ሀዘን ከተሳቸውና ከኔ ከመሰሎቻችን ጋር እንደሚጋራው ነግሮኛል። በጥፈት ቤታችን እንደዚሁ አንዳንድ ከያቅጣጫው ይመጡ ደብዳቤዎች እንዳሉ በትክክል አይቻለሁ። አንዳንዶችንም አንብቤ ተመልክቻለሁ። ስለዚህ የህዝቡ ስሜት የሚያበረታታና ለሳቸውም ድጋፍ እንድንሰጥ ህዝቡ ከሳቸው ጋር እንዲተባበር ተጨማሪ ኃይል የሚሆን ሞራል የሚሰጠን እንጂ ተስፋ የሚያስቆርጠን አይደለም። እና የህዝቡ ስሜት ምን ይመስላል ከተባለ የህዝቡ ስሜት የጋለ ነው። ውጭ ሀገር ያለው ሁኔታ በጣም አስቆጥቶታል። እና ትናንት በእስር ቤት አብረው የማቀቁትን መመሪያችንን በእንዲህ አይነት ሁኔታ ለማዋረድ ወይም ስማቸው ለማጥፋት ጥቂት ሰዎች ያውም ያውቃሉ የተማሩ ናቸው ባይደመን ቢሆን የበሰሉ ናቸው ብለን የምንላቸው ሰዎች እንደዚህ በማድረጋቸው እዚህ ተማሪዎች እንኳን የአንደኛ ትምህርት ቤት የአንደኛ ደረጃ ትምህርት ቤት ተማሪዎች እንኳን ይህን
አቤት
በዚህ በኩል ከህዝቡ ጋር ነን። ህዝቡ ያኮራናል። እሳቸውም በህዝቡ ቀድሞም ታላቅ እምነት ነበራቸው። አሁን የበለጠ እምነት እንደሚጥሉበት ተስፋ አደርጋለሁ። እስከዚህ ነው እኔ የማውቀው።
እሺ፣ በጣም አመሰግናለሁ። ከዚህ ቀጥዬ የምጠይቀው ጥያቄ በተለይ በአንዳንድ በአዲስ አበባ ውስጥ የሚበተኑ ወረቀቶች አሉ ይባላሉ። እንደው በእነዚህ ወረቀቶች የሚበተኑ ወረቀቶች ምን አይነት ወረቀቶች ናቸው የሚበተኑት? እንዴት በህዝቡ ስር ቁጥጥር ናቸው? እስኪ ይሄን የሚያውቁት ነገር ካለ።
ወረቀቶች እዚህ አዲስ አበባ ውስጥ አልፎ አልፎ በህዝብ እጅ የሚገቡ አሉ። አንዳንዶቹን እኔም አይቻለሁ። ሬሳቸውንም ለመያዝ ሞክሬያለሁ። አንድ ወረቀት አንብቤያለሁ። ምን ይላል? መሪውን የካደ የልዑካን ቡድን ለም ተብሎ ከሌላ ከሎስ አንጀለስ ቅንጅት ድጋፍ ሰጪ ማህበር ስራ አመራር ኮሚቴ የተላለፈ ከተማ ውስጥ ተበትኖ አይቻለሁ። ኤሞቪሌሞ ፕሪሳይስሊ ቢኮዝ ኢት ሃቭ ኖ ሪዝን ኦንሊ አን ኤንድ በሚል በአንድ ግለሰብ ተፈርሞ የተበተነ ወረቀት አይቻለሁ። ብዙ ሰዎች አባዝተው አንዱ አንብቦ ለሌላው ያስተላልፋል። እንደዚሁም ሌላ ርዕስ ያስኩት አለ። ቅንጅት ኢንጂነር ኃይሉን ካላካተተ ችግር ይገጥመዋል የሚል ወረቀት ተበትኖ አይቻለሁ። በህዝብ እጅ ገብቷል። እያነበቡት ነው። አንብበው ደግሞ ለሌላው ያስተላልፋሉ። ፎቶኮፒ ያነሳሉ። ያው ዶክመንትድ እያደረጉት ነው በእጃቸው የገባውን። ሌላው መሳሳት ያኮራልን ተብሎ የተጻፈ አስተያየት ለአቶ አንደርጋቸው ጽጌ የሚል ወረቀት ተበትኖ አይቻለሁ። በህዝብ እጅ ገብቷል። ህዝቡ እያነበበው ነው። እንደዚሁ በሌላ ርዕስ የተጻፈ መጣጥፍ ወይም አርቲክል ልበለው ተበትኖ አይቻለሁ። ወረቀቱ ከማርቆስ አቦስ ዳዌ ዘደዌ ከጀግና እስከ አተላ በሚል ርዕስ ተጽፎ የተበተነ ወረቀት አግኝቼ አንብቤያለሁ። እንደዚሁም በሌላ ርዕስ የተጻፈ አለ። ምን ይላል? በእንግሊዝኛ ነው የተጻፈው። Sleeping with the Enemy Part 1 ተብሎ በተጻፈ ይቻለው እዚህ በእንግሊዘኛ በተጻፈው ወረቀት ላይ ዶክተር ብርሃኑ ነጋ ታምራት ላይ ነና ጠቅላይ ሚኒስትር መለስ አንድ ላይ ቆመው ሲሲቁ ያሳያል። በወዳጅነት ዘመናቸው አሁንም ወዳጅ አይደሉም ማለት አይደለም አብረው የተነሱት ፎቶግራፍ ነው እዚህ ወረቀት ላይ አለ። ፎቶግራፉም አለ አይቼዋለሁ። እንደዚሁም በሌላ አይሬስ የተጻፈ ወረቀት አይቼዋለሁ። To all ቅንጅት supporters and concerned Ethiopians በሚል አይሬስ ተጽፎ አይቼዋለሁ። ይዘቱ ጠንካራ ነው እና ይህም በህዝብ እጅ ገብቷል። ህዝብን ማዘናጋቱ ቢያበቃስ በሚል አይሬስ የተጻፈ ወረቀት በህዝብ እጅ ገብቷል። ህዝቡ እያባዛ እያነበበው ነው። በተዛመደ መልኩ በተመሳሳይ ሁኔታ አዬ ሀይ ቃሊቲ ስንቱን ጉድ ይዘሽ ነበር በሚል ርዕስ የተጻፈ መጣጥፍ ወይም ጽሑፍ በህዝብ እጅ ገብቶ አይቼዋለሁ። እኔም ወስጄ አንብቤያለሁ። እንደዚሁም በሌላ ርዕስ የተጻፈ ጽሑፍ አይቼዋለሁ። እንግሊዘኛም አለው በነገራችን ላይ እዚህ በማዕከሉ እንግሊዘኛ ገብቶበታል። ስለ ቃሊቲ የሚያወራው ጽሑፍ በህዝብ እጅ የገባው በተዛመደ መልኩ አሁንም ሌላ ጽሑፍ ተበትኖ በህዝብ እጅ ገብቶ አይቼዋለሁ። የሌባ አይነ ደረቅ መልሶ ልብ ያድርግ በሚል ርዕስ ተጽፎ የተበተነውንም አይቼዋለሁ። ይህም በህዝብ እጅ ገብቷል። ተባስቶ ህዝቡ እያነበበው ነው እና እንግዲህ እነዚህን አይቼያለሁ። ሌሎች በእጅ አልገቡም፣ ግን ሌሎች ርዕሶችም ጽሑፎች እንዳሉ ሰምቼያለሁ። ተበትነዋል ሲባል ሰምቼያለሁ እና ህዝቡ እንግዲህ ይህን እያነበረ እያባዛ ለሌላው እያስተላለፈ እየተጠያየቀ እየተወያየባቸው ነው። እዚህ አዲስ አበባ ውስጥ ወረቀት ወደ ክፍለ ሀገር ደረጃ ምን ያህል እንደተሰራጩ ለጊዜው በቂ መረጃ የለኝም፣ ግን በአንባቢያን አስተላለፍነት ክፍለ ሀገሮችም እንደተላለፉ ይገመታል።
እንደው በዚህ ላይ ምናልባት እርሶ እንግዲህ መቼም በዚህ አሁን ቅንጅት ይወጣል ተብሎ ቅንጅት ከወጡ በኋላ አመራሩ በትክክለኛ ነገሮች ሁሉ ተፈተው ወደ አንድነት ይመጣል ሲባል እንደው ወደ መራራቅ ደረጃ መጥቷል። ኢትዮጵያውያንም እርስ በርስ አንተ ከፋፋይ ዝምበል፣ አንተ እንደዚህ ነህ ዝምበል እየተባለ ነው በአብዛኛው ሰው አፉ እንዲዘጋ ይባላል። ነገር ግን እርሶ ሲያስቡት እስኪ እንደው በቅንጅት አመራር በተለይ በዚህ በኃላፊነት ደረጃ ያሉትን ኢንጂነር አይዱ ሻውዶን፣ ወይዘሪት ብርቱካን መንደክሳን እንዲሁም ዶክተር ብርሃኑን እስኪ እንደው በእነዚህ ላይ ያለውትን ሁኔታ እስኪ እንደው በደንብ ያስቀምጡልን። አመሰግናለሁ።
ኦኬ፣ ከኢንጂነር ኃይሉ ልጀምር። ኢንጂነር ኃይሉ እንግዲህ በኢትዮጵያ ውስጥ አሁን ባለንበት ዘመን ሰው በብቃት የምስክር ወረቀት መኖር አለበት፣ ዝም ብሎ በመፈጠሩ ብቻ ወይም ኢትዮጵያዊ ሆኖ በኢትዮጵያ ምድር በመወለዱ ብቻ መኖር የለበትም ቢባል የብቃት የምስክር ወረቀት ከሚያገኙት ሰዎች ቀዳሚ እንደሚሆኑ እገምታለሁ። ይህንንም ስል በስሜት ወይም ዝም ብዬ በግል ባለኝ ፍቅርና አክብሮት ሳይሆን ምክንያታዊና ተጠየቃዊ በሆኑ ምክንያቶች ነው። ለምሳሌ ያህል በቅድሚያ የእሳቸውን የግል ሕይወት ስናይ በወጣትነት ዘመናቸው ትምህርታቸውን ጨርሰው እንደመጡ በውሃ ሀብት ልማት የአባይ ተፋሰስ ጥናትን ከሌሎች ጓደኞቻቸውና ወጣት ምሁራን ጋር አጥንተው ለመንግስት ያቀረቡ የመጀመሪያው ኢትዮጵያዊ ናቸው። በሁለተኛ ደረጃ በሼል ኩባንያ በኃላፊነት ሰርተዋል። በዚህ ወቅት በተለያዩ ሀገሮች ተዘዋውረው በስራቸው ውጤታማ ለመሆንና ለሀገር የሚጠቅሙ ተግባራትን ለማከናወን ከፍተኛ ጥረት አድርጓል። ለዚህም መረጃዎች አሉ። የብጥብጥ ከመምጣቱ በፊትም እነዚህን መረጃዎች ይዤ ነበር። እንዲሁም በሶስተኛ ደረጃ ባውራ ጎዳና ባለስልጣን በኃላፊነት ሰርቷል። ባለስልጣን በስራ አስኪያጅነት የሰሩ ሰው ናቸው። በስራ አስኪያጅነት የሰሩበት ወቅት በበታች ሰራተኛ ዘንድ በጣም ተወዳጅ እንደነበሩ የተጻፉ መረጃዎችን አግኝቻለሁ። በዚህ ወቅት ይህ ባለስልጣን መስሪያ ቤት ከውጭ ዜጎች ወጥቶ በኢትዮጵያውያን እጅ እንዲገባ፣ ማለትም በሌላ አባባል ኢትዮጵያውያን የተለያዩ ስራ ዘርፎችን እንዲይዙ ከፍተኛ ጥረት አድርገው ውጤት አስመዝግበዋል። እና በአራተኛ ደረጃ እኔ እስከማውቀው ድረስ በስኳር ፋብሪካ በወንጂ በስራ አስኪያጅነት ሰርቷል። በዚህ ወቅት ወንጂ ስኳር ፋብሪካ ከፈረንጆች እጅ ወጥቶ በኢትዮጵያውያን እንዲያድግ ከፍተኛ ጥረት አድርገው ተሳክቶላቸዋል። በዚህም የወንጂ ሰራተኞች በጊዜው አድናቆታቸውን ያላቸውን አድናቆት ለሳቸውና እሳቸውንም ለኃላፊነት ለመደቡ ወገኖች አስሰምተዋል። በአምስተኛ ደረጃ በመንግስት እርሻ በሚኒስትርነት ሰርቷል። አግሮ ኢንዱስትሪ አቋቁመዋል። በዚያን ወቅት በወቅቱ በሰራተኛው ዘንድ በታታርነታቸውና በጥረታቸው በጣም የተመሰገኑ ሰው እንደነበሩ አስታውሳለሁ። እንዲሁም በኢሮፒያን ኢኮኖሚክ ኮሚሽን ብራስልስ ይመስለኛል፣ አዎ ብራስልስ ቤልጅየም ውስጥ ጽፈት ቤቱ ሆኖ እዚያን ጊዜ በከፍተኛ ደረጃ ለሀገር የሚጠቅሙ ስራዎችን እውቀታቸውና ስልጣናቸው በፈቀደ መጠን ሰርቷል። ለኢትዮጵያ ብቻ ሳይሆን ለአፍሪካም የሚጠቅም ስራዎችን ሰርቷል። እየደረሱበት ሁሉ አዳዲስ የአሰራር መዋቅሮች እየዘረጉ የጀመሯቸው ስራዎች ውጤታማ እንዲሆኑ የበኩላቸውን አስተዋጽኦ ያበረከቱ ሰው ናቸው። ጉልበታቸውን እውቀታቸውን የማይቆጥቡ ሰራተኛ ጋር በጣም የሚግባቡ ሰው እንደሆኑ ሰነዳዊ መረጃዎች ያስረዳሉ። እንግዲህ ትላንት የመጡ ለስልጣንና ለገንዘብ ፍለጋ ከች ያሉ ሳይሆኑ ለሀገር ለትውልድና ለታሪክ የሰሩ ሰው ናቸው ማለት ይችላሉ። እንግዲህ የብቃት የምስክር ወረቀት ወይም ሜሪት ኦፍ ሰርቲፊኬት ኦፍ ሜሪት ይሰጣቸው ቢባል የመጀመሪያው ተቀባይ እንደሚሆኑ ተስፋ አደርጋለሁ። ይህን ስል ግን እንደሳቸው ለሀገር ከፍተኛ አስተዋጽኦ ያበረከቱ ለሰርቲፊኬት ኦፍ ሜሪት የሚበቁ ሌሎች ሰዎች የሉ ማለት አይደለም። ካሉት ከተከበሩ ሰዎች እሳቸው አንዱ ናቸው ለማለት ነው። እና አሁን ሌሎችንም ሰዎች አንዳንዶቹን ጠቅሰልኛል። ለምሳሌ ዶክተር ብርሃኑ ብንወስዳቸው አሁን ያለው አገዛዝ ከአዲስ አበባ ዩኒቨርሲቲ 41 የታወቁ ምሁራንን ከስራቸው ካባረረ በኋላ ለዓላማዬ ማስፈጸሚያ ለመንግስቴ ማቆያ ለሚቀርጸው የአገዛዝ ለሚፈጸም የትምህርት ፖሊሲ ጉዳይ አስፈጻሚ ይሆኑልኛል ብሎ ከአሜሪካ መጣቸው ምሁራን አንዱ ዶክተር ብርሃኑ ነጋ ናቸው። ዶክተር ብርሃኑ ነጋ ከመጡ በኋላ ያው አገዛዙ እንዳመጣቸውና እምነት እንደጣለባቸው ለአገዛዙ ከፍተኛ አስተዋጽኦ ሲያበረክቱ ኖሩ። አስራ አምስት አመታት በትግል ላይ የነበሩ ሰው አይደሉም። አሁን ቅርብ ጊዜ ነው ወደ ፖለቲካ ዓለምም የገቡት። ያን ዓለም ከገቡም በኋላ ሲያመነቱ የቆዩ ሰው ናቸው። እና እንደውም በ1997 ዓመተ ምህረት ወደ ፖለቲካው ዓለም በግልጽ የገቡ ሰው ናቸው። ከዚህ ውጪ አንድ ስለሳቸው የሚነገር በወቅቱ በትክክል ካስተማመኝ ምንጭ የሰማሁት ነገር አለ። ኢነቷ መድን ለኢትዮጵያ የባህር በር ያስፈልጋታል። ይህ የፖለቲካ ድርጅት ጉዳይ አይደለም። ይህ የመንግስት ጉዳይ አይደለም። የመላው የኢትዮጵያ ህዝብ ጉዳይ ነው። በአፍሪካ ቀንድ ያሉ አንዳንድ አነስተኛ ሀገሮችና ጥቂት ህዝብ ያላቸው እንኳን ሁለት የባህር በር ያላቸው ኢትዮጵያ በብዙ ሚሊዮን የሚቆጠሩ ህዝብ ያላት እንዴት የባህር በር ታጣለች ብሎ አመድን ለዚህ የህዝብ ድጋፍ ለማሰባሰብ ወረቀት የአዲስ አበባ ነዋሪ በሌሎች አካባቢ ያሉትንም ሲያስፈርም በአገሪቱ ውስጥ ለታወቁ ግለሰቦች በህዝብ ዝርዝር ውስጥ እንዲፈርሙ ከማድረግ ይልቅ በግል ደብዳቤ እየጻፈ በሚልክበት ጊዜ ለምሳሌ ለታወቁ ዘፋኞች ለነ መሐሙድ አህመድ ለነ ካትሌቶችም ለነ ኃይሌ ገብረስላሴ ለነ ታምራት ሞላ ለአቶ አመደ ለማ እና ለመሳሰሉት ሰዎች በሚልኩበት ጊዜ እንደዚሁም ዶክተር ብርሃኑ ነጋን ታዋቂ ግለሰብ በመሆናቸው በግል ደብዳቤ ሊኮላቸው የኢትዮጵያ የግድ የባህር በር ያስፈልጋታል ተብሎ ለቀረበው ጥያቄ እኔ አልፈርምም ይሄን አልደግፍም ብለው ደብዳቤውን እንደመለሱ በወቅቱ የኢዴፓ መድህን የማዕከላዊ ኮሚቴ ከነበረ ግለሰብ አንደበት ሰምቻለሁ። በሌላም በኩል ግለሰቡ ወይም እኚህ ሰው አለፈው በ1992 ዓመተ ምህረት ይመስለኛል በብሔራዊ ሎተሪ ከፕሮፌሰር መስፍን ጋር ስብሰባ አድርገው የዩኒቨርሲቲ ተማሪዎችን ቀስቅሰዋል በሚል ተከሰው ፍርድ ቤት ቀርበው ጉዳያቸው በፍርድ ቤት ሲታይ ቆይቶ ፕሮፌሰር መስፍን ወልደ ማርያም በጊዜው እንደ ወንጀለኛ ሲመዘገቡ እሳቸው ግን ባልታወቀ ምክንያት በነፃ እንደተለቀቁ እኔ ራሴ እስር ቤት ሆኜ በማስ ሚዲያ ወይም በመገናኛ ብዙሃን ሰምቻለሁ። አንድ መረጃ በእጄ የገባው ደግሞ እንደሚያስረዳው በጽሁፍ የደረሰ መረጃ የአሜሪካን ዜግነት አላቸው ነው የሚባለው። እንግዲህ ኢትዮጵያዊ ዜግነት ያለው ሰው ያለውን ሰው ለመቃወም አሜሪካዊ ዜግነት ያለው ሰው እንዴት ይችላል? ወይም ሁለት ዜግነት ካላቸው አንዱን በግልጽ መምረጥ አለባቸው እና እንዲህ አይነት ሰው ናቸው። በሌላ በኩል ወይዘሪት ብርቱካንን ብናያቸው አሁን ያለው ያገዛዙ ቁንጮ ለፓርላማ አቅርቦ ዳኛ ነሽ ብሎ ሹመት እንዲያገኙ ያደረጋቸው ሴት ናቸው። ለብዙ አመታት በትግል ላይ ነበሩበት ወቅት እሳቸው በኢትዮጵያ ፍትህ ሰፍኗል እያሉ ይናገሩ እንደነበር ይታወቃል። ወደ ፖለቲካው ዓለም የገቡት በ1997 ዓመተ ምህረት በመስከረም ወር እንደነበር አንድ በእጅ የገባ የጽሁፍ ሰነድ ያስረዳል። እኚህ ሴት በ1992 ዓመተ ምህረት ለፓርላማ የግል ተወዳሪ ሆነው በቀረቡበት ወቅት በምርጫ ቦርድ አዳራሽ የግል ተወዳዳሪዎች ሁሉ ተሰብስበን በነበርንበት ወቅት እኔም ነበርኩኝ የግል ተወዳዳሪ ነበርኩኝ ብዙ የግል ተወዳዳሪዎች እኚህ ሴት ያገዛዙ መልእክተኛ ናቸው። እዚህ የመጡ ከኛ ጋር የሚቀመጡት መረጃዎችን ላገዛዙ ለማቅረብ ነው የሚል ጭምጭምታ አንስቶ ብዙ ጊዜ ተከራክሯል። ብዙ ጊዜም ሴትዮዋን ላለማየት ተቃውሞ ያሰሙ እንደነበር አስታውሳለሁ። ይሁን እንጂ እያንዳንዳችን የግል ተወዳዳሪ በመሆናችን እና አቋማችን ደግሞ የታወቀ ስለሆነ መረጃ አቀረቡም አላቀረቡም እሳቸውን በክፉ ማየት የለብንም፣ ደስ እንዳላቸው ያድርጉ ብለን በጊዜው ነገሩን አንዳንዶች ቢያከሩትም እኛ በንቀት አልፈነዋል። ከዚያ በኋላ እንግዲህ በስራቸው ሲኖሩ ከስራቸው እንግዲህ ባልታወቀ ምክንያት ለቀው በግል ሲሰሩ ነበር ይባላል። በ1997 ዓመተ ምህረት ቀደም ብዬ እንደገለጽኩት በመስከረም ወር እንደሚባለው ከሆነ ቀደም ብዬ በጠቀስኳቸው ዶክተር አማካይነት በቀስተ ደመና ውስጥ አቅፈው በቅንጅት ውስጥ ትልቅ ስልጣን የተሰጣቸው ሰው ናቸው። በጣምም እድለኛ ናቸው። እሳቸው እንደው ችግር መፍጠር የለባቸውም እንደኔ እምነት። በአምስት አመት ለ13 አመታት ስንገረፍ፣ ስንታሰር፣ ስንፈታ፣ ስንቀጠቀጥ ከኛም በባሰ ደረጃ አካላቸው እስከ መጉደል የደረሰ ሰዎች ሁሉ ያሉበት ሳይታወቅ እሳቸው መጥተው ምክትል ሊቀመንበር ሆነው ሁላችንም እምነት ጥለንባቸው ነበር። ትግላችን ለነጻነት፣ ትግላችን ለመጪው ትውልድ የተሻለ ኢትዮጵያን ትተን ለማለፍ፣ ትግላችን የተሻለ ስራ ሰርተን ዴሞክራሲ የሆነች ሀገር ትተን ለማለፍ ስለሆነ አንተ ትላንት መጥተሃል፣ አንቺ ትላንት መጥተሻል የምንል ደካሞች አይደለንም። ብዙዎቻችን እሳቸው በተሰጣቸው ስልጣን በጣም ረክተን ነበር። በተለይም አነስታይ ጾታ በመሆናቸው ደግሞ ልዩ ክብር ሰጥተናቸው ነበር። አሁን በመጨረሻ እንግዲህ እንዲህ ሆነው ተገኙ። በዚህ በጣም አዝነናል። በተረፈ ዶክተር ኃይሉ አራያም በጣም የምናከብራቸው ሰው ናቸው። እሳቸው ላይ እኔ የምናገረው ምንም መጥፎ ነገር የለም። በጣም የማከብራቸው ኢትዮጵያዊ ነበሩ። በእድሜም የገፉ ምሁር ናቸው። በዚህ እድሜ ብዙ ህይወት የህይወት ልምድ እያላቸው ብዙ መከራ ያዩ ለ18 ወራት ያህል የታሰሩ ሰው ሆነው አሁን በመጨረሻ ኢትዮጵያን እንኳን ጠንቅቀው በውል በማያውቁ ከፈረንጃ ጋር ከመጡት ጋር አብረው በዚህ ደረጃ በመታየታቸው እኔ አፈርኩኝ። ግን ለእሳቸው ያለኝ ክብር ከእድሜያቸውና ከእውቀታቸው ከህይወት ልምዳቸው አንጻር አሁንም አይቀነስም። የምሰጣቸው ነገር በእሳቸው ላይ የሚላቸው ነገር የለም። በ1992 ዓመተ ምህረት እኔ ራሴ ሸዋሮቢት በከፍተኛ አሰቃቂ ሁኔታ ከሌሎች የትግል ጓዶቼ ጋር ታስሬ ከዚያ መጥቼ ሳያቸው በጣም እኛንም ያበረታቱ ነበሩ። ከእስር ቤት መጥተን አራዳ ፍርድ ቤት ስንቀርብ ሁሉ ከእኛ ጋር ይንገላቱ የነበሩ፣ በርቱ አይዟችሁ ይሉን የነበሩ ሰው ናቸው። ብዙ አይናገሩም፣ አንደበታቸውም ቁጥብ ናቸው። የምናገሩትም ያው እንግዲህ እኔ እስከማውቃቸው ድረስ ፍሬ ነገር የሞላበት ነበር። እኔ በዚህ ሁኔታ አያቸዋለሁ ብዬ በሱም አልጠበቅኩም። ይሁንና ማንም ሰው ያመነበትን የማድረግ መብት ስላላቸው እሳቸው የምንሰጣቸው ክብር እንዳለ ሆኖ እንደፈለጋቸው ወይም እንዳስፈለጋቸው ቢሆኑ እንግዲህ መቃወም አንችልም። በተረፈ ያው ኢንጂነር ግዛቸው ሽፈራውም በትምህርትም በእድሜም ያው የበሰሉ ሰው ናቸው። በአዲስ አበባ ዩኒቨርሲቲ በቴክኖሎጂ ፋካልቲ አስተምሩ ነበር እና አሁን በዚህ ሁኔታ በመታያታቸው እኔ በኩል አዝናለሁ። ሌላው አምስተኛው ሰው አቶ ብሩክ ደበበ ይመስለኛል ስማቸው። ስለፋቸው ምንም የማውቀው ነገር የለም። የላይ ላይ መዋቅር አባል መሆናቸውን ከመስማቴ በስተቀር እና ይህን ይመስላል።
አመሰግናለሁኝ። በጣም በእውነት የሰጡን ለኢትዮጵያን ግንዛቤው በጣም ትልቅ ነው። እንደው አንድ ኔል ጠይቅና ወደ ቤቱ መልሳለ የመጨረሻ አቶ ታዲዮስ ታንቱ መቼም ይሄ ሁሉ መከራ ችግር ህዝቡ ነው እየተቸገረ ያለው፣ ህዝቡ ነው መከራ ውስጥ ያለው። እንደው ቀላል መፍትሄ ነው ብለው መፍትሄው ምን ማድረግ ይቻላል? እስኪ ይሄንን እንደው አጠራ አድርገን ተንትኑልን።
መፍትሄው የሀሳብ ልዩነት የቋጠረ ሰው ወይም የድርጅቱ አካሄድ ያላማረው ሰው ተሰብስበን እንነጋገርበት፣ በዚህ ጉዳይ ላይ አጀንዳ ይዘን ልዩነታችንን እንፍተው፣ ወይም ደግሞ የፓርቲውን መተዳደሪያ ደንብ እስካልጣሰ ድረስ በልዩነታችን ላለመስማት ተስማምተን ግን በሚያስማሙን ነገር ለህዝባችን በጋራ እንስራ ማለት ነበረብን እንጂ ፈርጥጠን አፈንግጠን ወጥተን አንተን አናውቅህም እድሜ ይህን ያህል ነው አምባገነነህ ነፍጠኛ ነህ ዘረኛ የና የከለ ወገነ ማለት ያለመብሰል ነው። ለእኔ አተያይ እና እንወያይበት፣ እንነጋገርበት፣ ችግራችንን በጋራ እንፍታ ማለት ነበረብን። ሰው ሳይሰማ እንደውም ብቻችን ተሰብስበን ብስለት የሚለካው በዚህ ነው፣ አዋቂነት የሚለካው በዚህ ነው፣ ለህዝብ ለሀገር የምንሰራ መሆናችንን የምናውቀው በዚህ አይነት አካሄድ ነው። ሎስ አንጀለስ አዳራሽ ውስጥ ሁለት ጣት ብቻ አንስቶ በማሳየት የቅንጅት አባል መሆን አይቻልም። እውነተኛ የቅንጅት አባል መሆን አይቻልም። ያንን በፈረንጅ ጋዜጦች እያወጣን ያው ለቅንጅት እየሰራን ነው ማለት አይቻልም። ሁለት ጣታችን እያሳየን ገንዘብ አምጡ ማለት እውነተኛ የቅንጅት አባል አያደርግም። በዚህ አይነት አካሄድ የምንንቀሳቀስ ከሆንን ስውር ተልእኮ ይዘናል፣ ለሀገርና ለህዝብ አናስብም፣ የግል ዝናና የግል ክብር ፈላጊዎች ነን ማለት ይሆናል። ህዝብ ደግሞ ከኛ የሚጠብቀው ይህንን አይደለም። እኛ በበሳል መንገድ በሰለጠነ አካሄድ ተነጋግረን ችግራችንን መፍታት የማንችል ከሆንን የህዝብንና የሀገርን ችግር እንዴት ልንፈታው እንችላለን? ለመቶ ትውልድ ምሳሌ የሚሆን ስራ እንዴት ሰርተን ለማለፍ እንችላለን? አሁን እንደዚህ በዓለም ላይ ጦዘው ወሬና አሉባልታ ከጥቂት መነሻ ላይ ተነስቶ ነው ይህንን ያከረር ነው ያገነን ነው። እኛን ራሳችንንም የዓለምና የህዝብ መሳቂያ ያደረግ ነው እኛው ራሳችን አይደለምን? ስለዚህ መወያየት ነበረብን። እዚህ ጋር ማንኛውንም ነገር በአግባቡ መጠየቅ፣ መነጋገር፣ መመካከር፣ ችግሩን መፍታት፣ የማይፈታውን ጊዜ የሚጠይቀውን ለጊዜ መተው፣ የማንስማማበትን ግን በግል ስብዕናችን ሳቢያ ልንስማማበት የማንችለውን ነገር ለፓርቲው ስንል አውቀን ሳንስማማ ግን ተቀብለን እየሰራን ወደፊት መገስገስ ነበረብን። ትልቁን ጠላት ለማሸነፍ ወኔ አተን ወንድሞቻችንን የገዛ መሪዎቻችንን ለማጥቃት ወደ ታች መውረዳችን በሀገራችን አንድ ትርት ያስታውሰናል። አህይ ደውላውን መቱት የሚባለውን ተረት እንድናስታውስ ያደርገናል። ያሰረውን፣ የገረፈውን፣ ያሰቃየውን ወገን በሰለጠነ በሰላማዊ የፖለቲካ ትግል የታዊ ውይይት አሸንፎ ስልጣን የማያዝ አካሄድ መሄድ ሲያቅተው የገዛ ወንድሙንና የገዛ መሪውን አብሮ የተሰቃየውን የተንገላተውን የግል ጥቅሙን ትቶ እና ለህዝብ ለትውልድ ሲል መከራውን ያየውን በዛም ላይ ህመምተኛ ሆነው የኖሩትን ስም ለማጥፋት መንቀሳቀስ በሌ አጥያይ ከተማረ ሰው የሚጠበቅ አይደለም እየገመታለሁ። ባጭሩ ለጠየቀው ጥያቄ ግን ለማጠቃለል ያህል ውይይት አድርጎ እዚሁ ሰው ሳይሰማ መፍታት ነበረብን። ልዩነት ካለ ችግር ካለ ግን የሌለውን ችግር ለግል አላማና ለስውር ተልእኮ አገዝፎ ማውራትና ማትወራት የትም አያደርስም ብስለትም አይደለም። እንቃወማለን። የኢትዮጵያ ህዝብ ይህን እንደማይቀበለው ተስፋ አደርጋለሁ።
አመሰግናለሁ አቶ ታዲዮስ። አንድ ትንሽ ጣል ያደረጉልኝ ነገር ምንድነው? ለምሳሌ የኢንጂነር ኃይሉ ሻውሉን የሚያጠፋ ወረቀትም በአዲስ አበባ ውስጥ ይበተናል ይባላል። እስኪ በዚህ ላይ ያላጥር ያለ ነገር ቢሰጡ።
አዎ አንድ ወረቀት ነው ነው ያየሁት። ጥሩ ጥያቄ ነው። እኔ አላነሳሁትም። አንድ ያየሁት ወረቀት ሌላ አልደረሰኝም። ሊኖር ይችል ይሆናል። ወረቀቱ የሚለው የወረቀቱን ርዕስ በመስታወሻ ይዤ ነበረ ሊፈልገው ብዬ ነው። አዎ አግኝቼዋለሁ። ወረቀቱ ምን ይላል? መሪዎቻችን የምናከብራቸው እንጂ የምናመልካቸው አይደሉም ይልና እኔ እንዳገኘሁት ድርጅታችን ቅንጅት ለአንድነትና ለዲሞክራሲ በአንድ ሀገራዊ አስተሳሰብ በኢትዮጵያዊነት መንፈስ ህዝብን የመራው በምናከብራቸው መሪዎች እንጂ በምናመልካቸው ግለሰቦች አይደለም። በአሁኑ ወቅትም ያለው የትግል አቅጣጫ ባፈጀና ባረጀ አስተሳሰብ በታወሩ ግለሰቦች ሳይሆን በወጣትና በአዲስ አስተሳሰብ በጎለበቱ ምሁራን በመሆኑ ግልጽ እየሆነ መጥቷል። በመሆኑም በአሁኑ ወቅት በመላው አሜሪካ ለዚህ ወጣት አመራር አባሉ ከግልጽ የሀሳብ ድጋፍ ውጭ በርካታ ገንዘብ ለሀገር ውስጥ ፖለቲካ ማከናወኛ እያዋጣ ቢሆንም የድርጅቱ አንጋፋ መሪ ነኝ የሚሉት ኃይሉ ሻውል በዘመድ አዝማድና ከሶስት አስርተ ዓመታት በላይ ፖለቲካዊና ቤተሰባዊ ትስስር ያላቸው ሻለቃ ዮሴፍ ያለውና አቶ ሞገስ ብሩክ ከ1.5 ሚሊዮን ዶላር በላይ ውጭ ካለው ደጋፊዎቻችን የተሰበሰበውን ገንዘብ ወደ ግል የሂሳብ አካውንታቸው ገቢ ካደረጉት ጋር መወገናቸው በታሪክ ተጠያቂ የሚያደርጋቸው ነው። በሌላ በኩል እነዚህ አሮጌ አስተሳሰብ አለቅ ያላቸው የወንበር ጥመኞች ድሮም ጉራጌ ብሎ ፖለቲከኛ እገሊት ብሎ ድርጅት መሪ እያሉ በአደባባይ ራሳቸውን ለትዝብት እየጣሉ ቢሆንም ትግሉ ግን ይቀጥላል። ቅንጅት ለአንድነትና ለዴሞክራሲ መስከረም 10 ቀን 2000 ዓመተ ምህረት አዲስ አበባ ተብሎ የተበተነ ወረቀት አግኝቼዋለሁ። እንግዲህ ይሄ ወረቀት የግምት በጣም የተሳሳተ መረጃ ነው የያዘው። እከሌን ጉራጌ እከሊትን
እሺ፣ ይቅርታ አንድ ጊዜ ጠብቁኝ። ይቅርታ ታንክ ዩ።
ይሰማል ወገኖቼ? ይሰማል? ለኢዛና እስኪመጣ ድረስ አንዳንድ እስቲ ያሳዩኝ። ይሄ እንትኑ የአቶ አንዳርጋቸው ጽሁፍ ነው። የእሱ የራሱ ወርድ ነው የተጠቀመበት። እና አንድ ነገር አለ ወገኖቼ፣ ስድብ ላቢው ላይ ተጠንቀቁ። ምክንያቱም አድሚኖች ምንም ብዙም እንትናር ቶለሬት አናደርግም። እና ጌቼ ሰላም ብያለሁ። እና ይህ ጽሁፍ ሳምሶንግ አብራችሁ በፕራይቬት ተጻፋችሁት መበተናችሁ ነው 120 ወረቀት ነው የወጣው እናንተ አንድ ወረቀት ላይ ነው ያላችሁት ኤኒዌይ እያዳመጥኩ ነው በጣም ኢንተረስቲንግ ነው ይኖራል የት ይጠፋሉ ለ ነው ይኖራል ኤኒዌይስ እናዳምጥ እስቲ እውነቱ ግን የሚያሳያችሁ ምን እንደሆነ ታውቃላችሁ? የኢትዮጵያ ሕዝብ ሁሉንም ነገር ነው የሚያውቀው እና that's the nice thing.
አትሪ ያልኩብኝ ነው ጌታዬ ይቀጥሉ።
እሺ እንግዲህ መጣጥፉን ሰምተሃል?
አዎ ሰምቻለሁ።
መጣጥፉ ላይ የክለብ ብሔረሰብ ብሎ ፖለቲከኛ የሚል ነገር አለ። እንዲህ ያለ ነገር ከድርጅት አካባቢ ሰዎች አንደበት ፈጽሞ አይወጣም። የታሰርኩት ከድርጅቱ አባላት ጋር ነው። እንዲህ ያለ ስሜት ያለው አንንም የለም። በእኔ አመለካከት ይሄ በራስ አእምሮ ሰርጾ ከበታችነት ስሜት የመነጨ አነጋገር ካልሆነ በስተቀር የከለብ ህረሰብ ብሎ ፖለቲከኛ ብሎ አነጋገር በድርጅት አካባቢ የማይታሰብ የማይነሳ ነገር ነው። ከሊት ብሎ መሪ ብሎም ነገር በፍጹም የክንጅት አስተሳሰብ አይደለም። እንዲህ አይነት አነጋገር በፍጹም ሊወጣ አይችልም። ከሊት የተባለችውን ወይም የተባሉትን ሴት የመረጠው ጠቅላላ ጉባኤ ለምክትል ሊቀመንበርነት ያበቃው ጠቅላላ ጉባኤ አይደለምን? ሴት መሆኗን ያወቀው ወይም ሴት መሆናቸውን ያወቀው ከመረጣቸው በኋላ ነውን? መርጣቸው ሴት መሆናቸውን ያወቀ አይደለምን? ይሄ ሁሉ ፈጠራ ዋጋ የሌለው ነው። ሌላው ደግሞ ያረጀ አስተሳሰብ ዋጋ የለውም፣ በወጣት አመራር መተካት አለበት ተብሏል። አሁን ውጭ ሀገር አፈንግጠው እንቅስቃሴ የሚያደርጉ አብዮት ሲፈነዳ ያንድ አመት ልጆች የነበሩ ናቸውን? እናት ከነሱ ውስጥ እድሜያቸው ካታ በላይ ያልሆነ ሰው አለን? እነሱ ወጣት ሆነው እዚህ ያለው አዛውንት ነው ብሎ መገመት ተገቢ አይደለም፣ ወይም የራስን እድሜ አለማወቅ ነው። ለምሳሌ አሁን በኢንተርኔትም በአንዳንድ መጣጥፎችም በቃለ መጠይቆችም እንደምሰማው እናንደርካቸው ጥገ እድሜያቸው ከ60 ያንሳልን? እና ኢንጂነር ግባቸው ሽፈራው እድሜያቸው ከ55 በላይ አይደል አይሆንምን? አሁን እንግዲህ ካፈነገጡ በኋላ እናንሳ ካልን ዶክተር ኃይሉ አራያ እድሜያቸው ከ60 በላይ አይደለምን? እና ዶክተር ብርሃን እና አቶ ብርሃኑ መዋድሚያቸው በጣም ያሻቀበ አይደለምን? በወጣትነት ክልል ይገኛሉን? እና ያረጀ አስተሳሰብ ብሎ ነገር የፖለቲካ አነጋገርም አይመስለኝም ለኔ። ያረጀ አስተሳሰብ የሚያራምዱ በእድሜ የገፉ ናቸው ብሎ መገመት ተገቢ አይደለም። አቶ ኃይሉ ወይም ኢንጂነር ኃይሉ እድሜያቸው 71 መግባቱ የእድሜያቸውን ያህል መብሰላቸውን ከማሳየቱ በስተቀር ኢትዮጵያን ወደ ኋላ የሚጎትቱ ግለሰብ ናቸው ብሎ መተርጎም
አይባት ባትሪ ተቋረጠ። ምን አይነት ምቀኛ ነው! ጥሩ ትምህርት ነበር ያገኘን የነበረው ወገኖች። በጣም ዋው! እኔ እንግዲህ እስኪ ቆይማ አንተም ብዬ እንደገና አመጣቻለሁ፣ ጠብቁኛ እንዴ። ወይም ማደርገው አሁን ያው ህዝቡም እየሰማ ነው፣ ምክንያቱም ብዙ ጥያቄ መጠየቅ የሚፈልጉ አሉ። ፕሮግራም ለሌላ ቀን ላዛውረው ያሉበትን እዚህ እንትኑ ላይ ያለው እድሜ ላይ የሚለው ላይ ነው ያለ ነውና ሞር ሰዎችም የሚጠይቁ ስላሉ ፕሮግራም ባዛውር ይፈቅዱልኛል?
ለሌላ ጊዜ ማለት ለነገ
ነገ 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 ቢያደርጉልኝ በጣም ደስ ይለኛል። ነገ
ነገ በስንት ሰዓት?
እንግዲህ ቆይ ማኔ አውራውታለሁ፣ ፕራይቬት ነው አውራውትና ቆይ አንዴ ድስጋና ከዛ በኋላ ነገ እንት እንዳለውኝ። እሺ ሃያ ሁለት ሰዓት ላይ ይዘናቸው እንቀርባለን። ስለዚህ 22 ሰዓት ላይ ማለት በ 22 ሰዓት ሳይሆን 21 ሰዓት ላይ ይዘን እንመጣለን። እንግዲህ ነገ 21 ሰዓት ላይ እንገናኝና ጥያቄ ያላችሁ በፍለፊት ጥያቄያችሁን መጠየቅ ትችላላችሁ፣ ማቅረብ ትችላላችሁ። ነገ 21 ሰዓት ነገ ቅዳሜ ነው፣ ሌላ ቦታ ኢንተርቪው የለም። ስለዚህ ነገ እንዲህ አይነቱን ነገር በተቻለ አቅም ሁላችንም ነገም ጥያቄ ያለንን ሁሉ ነገር እንሰማለን። በጣም ይቅርታ ጌች ውጁሉ ሰላም ሰላም። ቅድም የምጽፈው የነበረው ጥያቄ ወይም የምጽፈው የነበረው ነገር ጥሩ አይደለም። እያንዳንዳችን እውነት ለኢትዮጵያ የሞተ ለኢትዮጵያ የወደቀ ያን ያህል ስድብ ሲወርድበት ዝም ብሎ መመልከቱ ይሄ በጣም እጅግ የሚያሳዝን ነገር ነው። በተለይ በዛ በሌላውም ቦታ አንተ አልተሳደብክም፣ እኔ አንተ ሳትሆን እዛ እኛ እዚህ ሩም ውስጥ ግለሰብ ማንንም መሪ እዚህ ቦታ ላይ አይሳደብም። እና እንደዚህ የሚያን በጣም እጅግ የሚያሳዝን ነገር ነው። ይሄ ገና ቢግኒንግ ነው፣ ምንም ነገር እንትን አላለም፣ ገና የመጀመሪያው ነው። ምንም ያደረግነው ነገር የለም። ይልቁንስ በደንብ አድርጎ ይሄ ሀቅ እውነት ከመውጣት አይቀርምና ከመሳደብ እሳቸውን ለማዋረድ ከመሞከር አይ ቲንክ እንደው ሰላምን ፈልጎ ወደ አንድነት መምጣት ይቻላል እንጂ የሰውን ጉድ አወጣለሁ ዘረዝራለሁ ሲባልና ሰውን በጎን ሆኖ በማሰደብ የሚመጣ ነገር የለም። ምክንያቱም እኛ አይደለን የምንሳደበው መሪዎችን። መሪዎቹን ራሱ በስራ የሚያውቃቸው በግል ማንነታቸው የሚያውቅ ማስቀመጥ ይችላል። ይሄ ነው እና እኛ እንግዲህ ይህን ይመስላል። እንግዲህ ወገኖቼ በነገው ዕለት ደግሞ እስካሁን ድረስ በተለይ በቅንጅት አመራር በትልቅ ደረጃ ላይ የነበሩ ነገም አብረው ይቀርባሉ። እሳቸውም እስከዛሬ ተናግረው አያውቁም። በተለይ አሁን መሮኛል፣ ከአሁን በኋላ እኔ ነገር ይበርዳል ብዬ ነበር እንጂ እንዲህ አይነት መከራና ችግር ያለው ማጋ እንደሆነ ስለማቅ እናገራለሁ። ስለዚህ ምንም የፈለገ እዚህም ተጠይቀዋል፣ 3-4 ጊዜ በሌላ ፓልቶክ ላይ ተጠይቀው አልሄድም ብለው በትክክለኛ ካላቸው መረጃ ይሄ እኛ የምንናገረው የምናደርገው እስከ ዛሬ ድረስ ተቀርቶ ኢትዮጵያ ውስጥ በሙሉ ሄዷል። ሌላውም ሩም ውስጥ የተደረገው በሙሉ ሄዶ እየታወቀ ነው። ስለዚህ በነገው ዕለትም አንድ ምሁር ያንን ካዩ ያንን ካዳመጡ በቀጥታ ምርጫ ያደረጉት ወደዚህ ወደ ዲያስፖራ ነው። በነገው ዕለት እሳቸውንም ወደዚህ ይዘን እንመጣለን። እስከዛ እንግዲህ መልካም ምሽት እላለሁ። ስማቸውን ልንገርህ፣ ነገ እግራቸው ላይ ልትወርቅ ነው። ስማቸውን ምነግርህ ታንኪዩ። እግራቸው ላይ መውደቅ ተጀምሯል እኮ። ስለዚህ ስማቸውን እኛ አንናገርምና ይህንን ለማለት ነው። አመሰግናለሁ።